ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
ወደ ጌታ ለመሄድ የተዘጋጁ ሰዎች የሚኖሩትን ኑሮ ነው ዛሬ ማሳያችሁ። እና ጌታ የተመሰገነ ይሁን። ስንቶቻችሁ ለመነጠቅ ጌታ ቢመጣ ለመሄድ ትጓጓላችሁ ብየብል በጣም ሞኝ ሆነ ጥያቄ ሊሆን ይችላል። እጁን ማውጣ ማንንም የለም። እግዚአብሔር ይመስገን መንገድ ላይ እንኳን እጄን እንትብል ጌታን የሚጠሉ ካልሆኑ በስተቀር እንደው ቸርች እንኳን መሄድ ያቆሙ የጌታ ነገር ሙጥጥ ብሎ ከውስጣቸው አልወጣ ይሄንን ይመኛሉ። አይደለም? እግዚአብሔር ይመስገን። በመጨረሻው ዘመን በጣም አይነተኛ የሆነ ክርስቲያኖች በህይወታችን ሊኖረውን የሚገባ በጣም ኪ የሆነ መሰረታዊ ነገር እንመለከታለን ዛሬ። ያም ጸሎት ነው። ባለፈው እንደተመለከትነው በሉቃስ ወንጌል ላይ መጨረሻ ላይ በመልእክቴ ላይ ያቀረብኩላችሁ ጌታ ኢየሱስ ክርስቶስ ሲመጣ እኔና እናንተ ጌታ ከመምጣቱ በፊት ከዳግመኛ ምጽአቱ በፊት ስለ ታላቁ መከራ ትንቢቶች ተናግሯል። እና ያንን ሁኔታ ስንመለከት የሰጠው ምክር ለደቀ መዛሙርቱ የሰጠው በመሆኑ እኔና እናንተም ልንመከርበት የሚገባ እንደሆነ እናያለን። እግዚአብሔር የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 34 ጀምሮ እስከ 36 በጌታ በኢየሱስ ስም አነባለሁ። ነገር ግን ይላል እግዚአብሔር ቃል ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጥ ሁሉ እንደ ወጥመድ ይደርስባችኋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም ልትችሉ ስትጸልዩ ሁልጊዜ ትጉ ይላል። የትንቢትን እውነት የእግዚአብሔር ሰዎች ሲመለከቱ የትንቢትን አፈጻጸም ሲመለከቱ በጣም የሚያስደንቅ ነገር ነው በሕይወታቸው የሚታየው። እግዚአብሔር የተመሰገነ ይሁን። እና ንጉሥ ዳንኤል የተባለው የእግዚአብሔር ሰው በምን አይነት ሁኔታ ይህንን ሕይወት በሕይወቱ እንደሚያስተናግድ የእግዚአብሔርን ቃል ስንመለከት የሚያስደንቅ ነገርን እናያለን። ምዕራፍ 9 ላይ አነባለሁ። ዳንኤል በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሻዊሮስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ ይላል። ዛሬ ሳስተምር ስለ ማስተዋል ሳስተምር ነበር ለደቀ መዛሙርት የደቀ መዛሙርት ትምህርት ስሰጥ። እና ዳንኤል የእግዚአብሔርን ቃል በማስተዋል ይመለከት ነበር። ከዛ ምን እንደሚያረክ ተመልከቱ። ማቅ ለብሼ በአመድም ላይ ሆኜ ስጾምና እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ ይላል። ወደ አምላክም ወደ እግዚአብሔር ጸለይሁ ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የማታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምጸንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው እንደ ዛሬም ለኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ በእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት አገር ሁሉ የፊት እፍረት ነው ይላል። ይህ ሰው የእግዚአብሔር ሰው ነው። ልብ ብለን እንመልከት። ዳንኤል ከዚህ ከምዕራፍ 9 በፊት የኖራቸው የከበረ ህይወት ያለው ሰው ነው። በባቢሎን ምድር ውስጥ ትልቅ ክብር አግኝቶ የኖረ ሰው ነው። የእግዚአብሔር ሰውነቱን ከልጅነቱ ጀምሮ የጠበቀ፣ እግዚአብሔርን በባዕድ ምድር ያስከበረ፣ የነገስታትን አዋጅና ትእዛዝ ሳይፈራ በእግዚአብሔር ፊት በታማኝነት የቆመ የጽድቅ ሰው ነው። ነገር ግን ቅዱሳን መጻሕፍትን ያነባል። ራእይ የሚታየው ምስጢር የሚገለጥለት ሰው ነው። ከከለዳውያኖች ጥበበኞች ሁሉ ይልቅ የተለየ ጥበብ በላው ላይ እንዳለው ባቢሎን ሁሉ ያወቀለት ሰው ነው። ነገር ግን ውድ ወገኖቼ መጻሕፍትን ያነባል። እግዚአብሔር የተመሰገነ ይሁን። የነቢዩ የኤርምያስ መጽሐፍ በዛ በምርኮ አገር በእጁ ተገኘ። ለምን? እነዚህ አይሁዳውያኖች በጣም የሚያስደንቀው ነገራቸው ማተሚያ ቤት በሌለበት ዘመን ቅዱሳት መጽሐፍትን ለማግኘት የሚጥሩት ጥረት፣ ከቅዱሳት መጽሐፍት ጋር ያላቸው ቁርኝት ድንቅ ነው። የእግዚአብሔርን ቃል የእግዚአብሔር ቃል አድርገው የሚያዩበትን ጥንካሬ ያሳያል። ዛሬ በደቀ መዝሙር ትምህርት ላይ ባስተማርኩት ትምህርት የአንድ ክርስቲያን መንፈሳዊ ሕይወት ጥራቱ፣ የሃይማኖቱ ኳሊቲው ጥራቱ የሚለካው በእግዚአብሔር ቃል ላይ ያለው እምነትና መረዳት በዚያ ነው የሚለካው እንጂ በሌላ በምንም ነገር አይደለም። ዛሬ እግዚአብሔርን ቃል እንደ ቁራ በቤተ ክርስቲያን ውስጥ የወንጌል ቀማኛ የሆኑ አገልጋዮች አጋንንታን ባለራዮች መጽሐፍ ቅዱስን አለቦታው የገነጣጠሉ የሰዎችን ስሜትና ፍላጎት አለ አይደለም ትሪት ለማድረግ የድለላ ወንጌል የድለላ ስብከት በሚሰበክበት ዘመን ውስጥ ነን ያለ ነው። መጽሐፍ ቅዱስ ግን ተልእኮ አለው። ካንተ ተልእኮ፣ ካንቺ ተልእኮ፣ ከኔ የግል ህይወት የወጣ እኔ ላይ ያልተማከለ እግዚአብሔር አቀፍ መንግስት አቀፍ ዓለም አቀፍ ዩኒቨርስ አቀፍ የሆነ መልእክት ያለው መጽሐፍ ነው። ክብር ለእግዚአብሔር ይሁን። ግለሰብ አቀፍ አይደለም። የሰዎችን ችግር ምናከበት ማከክ አይደለም። መጽሐፍ ቅዱስ ሚሽን አለው፣ ተልእኮ አለው። እነዚህ እግዚአብሔር ሰዎች የእግዚአብሔርን ሐሳብ በጣም የሚፈልጉ የሚናፍቁ ናቸው። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን መጽሐፍ የነቢዩን የኤርምያስን ትንቢት ይመለከት ነበረ እና ይመረምራል። እግዚአብሔር ሆይ ሁሉ የደረሰብን ልጅ ሆኖ ነው ከባቢሎን ወደ ባቢሎን የተወሰደው። ነቢዩ ኤርምያስ የተናገራቸው ትንቢቶች በቅጣት መልክ 70 ዓመት ምርኮ እንደሚሆኑ እግዚአብሔር የተናገረው መፈጸሙን ስለሚያውቅ ይህንን ነገር ማጥናት አለብኝ ብሎ ራሱን በማትጋት ሲመረምር እናያለን። የዓመቱን ቁጥር በመጽሐፍ አስተዋሉ። ባቢሎን ከገቡበት ጊዜ አንስቶ ይሄ 70 ዓመት እንደተፈጸመ ሲያስብ ዝም ብሎ መጽሐፉን እያየ በቃ ሊሆን ነው ማለት ነው፣ አዎ በዚህ መሰረት ሊሆን ነው፣ እንዲህ ተብሏል፣ እንዲህ ሊሆን ነው እያለ መጽሐፉን እየጠቀሰ የፕሩፍ ቴክስት አይደለም ሲያደርገው የምናየው። እግዚአብሔር በዛ መጽሐፍ ውስጥ ገሳጭ ቀጭ ሆኖ ይታየዋል። ማቅ ለብሼ ይላል በአመድ ላይ ሆኜ ስጾምና ጸልይ እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። እውነተኛ በሆነ መንገድ እግዚአብሔርን ቃል የሚያነቡ ሰዎች፣ እውነተኛ የሆነ መንፈሳዊ አነባበብ በህይወታቸው ያላቸው ሰዎች ጉልበታቸው ይታጠፋል፣ እግዚአብሔርን ያመልኩታል መጽሐፍ ሲያነቡ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ እንዲየጠቀሱ እንዲያገላበጡ እንደ ሎተሪ ያወጡ የሚያነቡ ሰዎች እንደዛው ነው። ኦርባና ቢስ የሆነ ህይወት ነው የሚኖራቸው። እነዚህ ቅዱሳን ግን ማቅ ለብሰው በአመድ ላይ ሆነው ሲጾሙ ሲጸልዩ ነው የምናየው። ስለ መጨረሻው ዘመን የምናነባቸው ነገሮች ሊሆን ወዳለበት ዘመን ሊያደርሰን የሚችል ነገር አይታችሁ ከሆነ ወገኖቼ ሌሊት ተነስታችሁ መጸለይ አለባችሁ፣ ጾምና ጸሎት ማድረግ አለባችሁ። ዘመኑ ደርሶ ከሆነ አኗኗራችንን ማስተካከል አለብን፣ የእግዚአብሔርን ፊት መፈለግ አለብን፣ ላልዳኑ ዘመዶቻችን መጮህ መለመን አለብን። ይዝም በለመጨረሻው ዘመን መጣ ማለት ነው። በቃ እንዲህ የሆነ ነው ምልክቱ ነው የምንለው አይደለም። እግዚአብሔር ተናግሮን ከሆነ የጸሎትን ህይወት የንስሐን ህይወት እግዚአብሔርን የመፈለግ ህይወት ከእግዚአብሔር ጋር እንዳንተጣጣ ስጋትና ፍርሃት በውስጣችን የሚያተጋ ስጋትና ፍርሃት በውስጣችን ሊቀሰቀስ ይገባል። ይሄ ካልሆነ ውድ ወገኖቼ ትክክል አይደለም። ሰባው አመት ከተፈጸመው በኋላ እነዚያ አይሁዳውያኖች እንዴት እንደተመለሱ ታሪካቸውን ብትመለከቱ መጎብኘት እንዴት እንደሚሆን የሚያስደንቅ ባህሪ እንዳለውና ያለ ፕሮግራም አይደለም። የቅጣት ዘመንና የመጎብኘት ነገር የፕሮግራም ጉዳይ አይደለም። እያንዳንዱ ሰው ከአምላኩ ጋር ያለውን ግንኙነት የሚመዝን አሰራር የሚገለጥበት ነው እንጂ የፕሮግራም አይደለም። ሰባ አመቱ ልክ እንዳለቀ አሁን መጎብኘት ደግሞ ዘፍ ብሎ ላያቸው ላይ ዝም ብሎ የሚወድቅ አይደለም። መጎብኘት በንስሐ የሚመጣ ነው። መጎብኘት እግዚአብሔርን በመፍራት የሚመጣ ነው። መጎብኘት ሰልፍ አለው። መጎብኘት ብዙ ችግር አለው በውስጡ። የእግዚአብሔር ሰዎች በመጎብኘት ሂደት ውስጥ ሳሉ ብዙ ችግሮች ሊያዩ እንደሚችሉ የነዚህ የእግዚአብሔር ባሪያዎች የእስራኤላውያኖች ታሪክ ያሳየናል። ሰባው አመት ተፈጽሟል፣ አልቋል፣ ቅጣት በቃ ተባለ። ልጆቻችን ታይም አውት ብንላቸው ቲንኪንግ ቼር ነው የሚባለው በዚህ ሀገር ብናስቀምጣቸው 5 ሚኒትስ ብንላቸው 5 ሚኒትስ ኢዝ ኦቨር ብለው ተነስተው ነው ዘለው የሚሄዱት። እግዚአብሔር ግን እንደዛ አይደለም። ሰባው አመት አልቋል።
ሁሉም ነገር ኃይል ያስፈልገዋል።
እግዚአብሔር ስም የተባረከ ይሁን። ሰባው አመት አልቋል፣ በቃ ልንጎበኝ ነው ብሎ ዳንኤል መጽሐፍ እየጠቀሰ ዝም ብሎ ሲርቆም አናየውም፣ ሲጸልይ ነው የምናየው። He was praying። ማቅ ለብሶ፣ ማቅ መልበስ ማለት ዳንኤል በነበረበት ክብርና ማዕረግ ስትመለከቱት፣ ማቅ ለበሰ ማለት የመጨረሻውን ውርደት ራሱን አዋረደ ማለት ነው። በአመድ ላይ ሆኜ ስጾም ጸልይና እለምን ዘንድ ፊቴን ወደ ጌታ አምላክ ወደ አምላክ አቀናው አለ። ዳንኤል ወደ ኢየሩሳሌም ባይሄድ በባቢሎን ምድር ምን አይነት ኑሮ እየኖረ እንዳለ እናቃለን። በክብር የሚኖር ሰው ነው። በትልቅ ማዕረግ የሚኖር ሰው ነው። እነዚህ የእግዚአብሔር ሰዎች በእንደዚያ ያለ ቦታ በትልቅ ማዕረግ አስቀምጧቸው አለ አይደለም። እንዴት ነው የጎደላቸው ነገር ኖሮ አይደለም። ልባቸውና ሐሳባቸውን የሚገዛው የሚበሉት የሚጠጡት ያገኙት ክብር ያሉበት ቦታ ያለው ነገር ፈጽሞ አይደለም። በእግዚአብሔር ሐሳብ፣ በእግዚአብሔር መንግስት፣ በእግዚአብሔር ዓላማ የታሰረች ነፍስ ነች ያለቻቸው። ስለዚህ በዚህ ቦታ ላይ ይሄ እግዚአብሔር ሰው የቱንም ያህል በተከበረበት በሚያምርበት ለኑሮ በተመቸው ቦታ ቢሆን እግዚአብሔር ነገር በልቡ ትልቅ ስፍራ ስላለው ራሱን ዝቅ ሲያረግ ሲያዋርድና ያለ ስንቶቻችን እንደዚህ እንሆናለን? ያውም እኛ ለፍጠን ፈገን ብዙዎቻችን ተቸግረ የምንኖርበት ሀገር ነው ያገር አይደለም። እንደነ ዳንኤል የተመቸም ነገርም አይደለም የምንኖረው። እንደነ ዳንኤል በከበረ ቦታ አይደለንም ያለ ነው። ነገር ግን የጌታ መምጣት በቀረበበት በዚህ ጊዜ አቲቲዩዳችን፣ መንፈሳዊ ህይወታችን እንዴት ነው? በቃ ስለመጨረሻው ዘመን ተምረናል። ጌታ ሊመጣ ነው አሉ። አዎ መጥቶ እንግዲህ ሊወስደን ነው። አዎ መሄጃችን ደርሷል፣ ልንሄድ ነው ነው የምንባባለው ወይስ how what is that our attitude? የጌታ መምጣት ስናይ ይህንን ካለወጥን የመዳንና ያለመዳንን ነገር በጌታ መሆንና አለመሆንን ነገር የሚለካ ባህሪ ሊኖረው እንዳይችል እፈራለሁ እኔ። ዳንኤል ወደ ጌታ ወደ አምላክ አቀናው፣ ፊቴን ወደ ጌታ ወደ አምላክ አቀናው ይላል። ስለ መጨረሻ ዘመን የምንማረው ትምህርት እግዚአብሔርን እንድንፈልግ ካላደረገን፣ እግዚአብሔርን ፊቱ እንድንሻ ካላደረገን የምንማረው ትምህርት ምንም ትርጉም የለውም። ምንም ትርጉም የለውም። መጎብኘት ቀላል ነገር አይደለም ለአይሁዳውያኖች። እናቃለን። ዳንኤል እንደዚህ ያለውን ጸሎት ጸለየ። ሲጸልይ እግዚአብሔር በፊቱ ራሳቸውን አዋርደው የሚጸልዩ ሰዎች እግዚአብሔር ይናገራቸዋል። ቁጥር 20 ላይ እኔም ገና ስናገር ይላል ዳንኤል የሚጸልያቸውን ጸሎቶች በሙሉ ያሰመራቸዋቸው ተመልከቱ። አጀንዳው ምን እንደሆነ ተመልከቱ። የጸሎቱ አጀንዳ ከራስ የወጣ ጉዳይ ነው። ኃጢአትን ሲያነሳ ራሱንና ቤተሰቡን ያገባ እንጂ ይሄ እግዚአብሔር ሰው በአብዛኛው የሚጸልያቸው ጸሎቶች ሁሉ አቀፍ፣ እስራኤል አቀፍ፣ ኢየሩሳሌም አቀፍ የሆነ እንደሆነ ነው የምናየው። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱት እግዚአብሔርን እየተማጸነን ሁሉ ጸሎት የጸለየውን ሲጸልይ ቁጥር 20 እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለአምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ምን ያረገ መጣ? እየበረረ መጣ። በምን አይነት መንፈሳዊ ፍጥነት እንደሚመጣ ተመልከቱት። እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ ይላል። አስተማረኝም ተናገረኝም እንዲህም አለ ዳንኤል ሆይ ጥበብን ማስተዋልን ሰጠ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። ብዙ እግዚአብሔር ሰዎች እንዲህ ያሉት ነገሮች ሲመለከቱ እግዚአብሔር በሰው ልጆች ታሪክ ሲሰራ ምክንያት የሚያደርጋቸው ሰዎች ይኖሩታል ይባላል። በልመናህ መጀመሪያ ላይ ትእዛዝ ወጥቷል። ደ ሞመንት ዳንኤል ሲጸልይ እግዚአብሔር እዛ መንግስተ ሰማይም የተነካካ ነገር እንዳለ እናያለን። አያችሁት? እግዚአብሔር ሊጎበኝ ሲል የሚያስነሳቸው ሰዎች አሉ፣ የሚጠቀምባቸው ሰዎች አሉ። ይህ ያለንበትን ዘመን ለመዋጀት እኔን እናንተን እግዚአብሔር ሊጠቀም ይፈልጋል። እንደዚህ ያለ አይነት እድል በሕይወታችን እንዲኖር ከራሳችን ለወጣ ለእግዚአብሔር መንግስት የምንኖር ሰዎች እንደነ ዳንኤል ልንሆንለት ለእግዚአብሔር ይገባል። እግዚአብሔር ይህን ያደርግልን። ትእዛዝ ወጥቷል ይለዋል። እኔም ነግር ዘንድ መጥቻለሁ፣ አሁንም ነገሩን መርምር ራዩን አስተውል ብሎት በተከታታይ በሰፊ ያስተማርኩትን የሰባውን ሱባኤ ምስጢር ከኢየሩሳሌም መሰራት ጊዜ ጀምሮ እስከ ጌታችን ኢየሱስ ክርስቶስ ዳግመኛ ምጽአት ድረስ እስከ አርማጌዶን ጦርነት ድረስ የሚሆነውን ነገር አሳየው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ባልተወለደበት ዘመን በእነዚህ ጊዜያቶች ዳንኤል ይህንን ሲመለከት እግዚአብሔር ያሳያችሁ ምን አይነት አምላክ እንደሆነ እግዚአብሔር በፊቱ የሚጸልዩ ሰዎችን ይመለከታል። እግዚአብሔር የተመሰገነ ይሁን። ያዳምጣል። ትእዛዝ ወጥቷል አለው። ከዛ በኋላ የሚነግረው እናያለን። ውድ ወገኖቼ በመንፈሳዊ ህይወታችን ውስጥ እኛና እግዚአብሔር እሱ በሚፈልገው መስመር መግባትና ለመግባታችን የምናየው እግዚአብሔር ሲናገረን የጸሎት በጸሎት ህይወት ምላሽ የምንሰጥበት ነገር በእኛ ጋር መታየቱን ማረጋገጥ አለብን። ውጦ ቁልጭ ከሆነን አይ ዶንት ኖ እንደገና እግዚአብሔር ሊናገረን ይገባ ይሆናል እንጂ አልገባንም ማለት ነው። የምንሰማው የእግዚአብሔር ምክር በሙሉ እኔና እናንተን እንድንበረከክ ፊቱን እንድንፈልግ እግዚአብሔር ሊያደርገን ይገባል። እግዚአብሔር ስም የተባረከ ይሁን። አንዳንድ ጊዜ የምንማረው ነገር ስለማናስተውለው ነው። ሰርፌስ ቱ ሰርፌስ የሆነ ኮሙኒኬሽን ነው ከእግዚአብሔር ጋር ያለን። እና ብዙ ጊዜ ሰዎች ኮሙኒኬት ሲደራረጉ ሰርፌስ ቱ ሰርፌስ ኮሙኒኬሽን አላቸው። እና እህቴን ብዙ ላቀርባት ካልፈለግኩኝ የፕሮቶኮል ሰላምታ ሰጥተሃል። ያስ ደህና ነሽ? ልጆች ደህና ናቸው? እንዴት ናቸው? ጌታ ይመስገን። ጌታ ይባረክ። ልቧን አልነካውም፣ ልቤን አትነካውም። ሰርፌስ ቱ ሰርፌስ፣ ሰርፌስ ቱ ሰርፌስ። የፓስተር ሚስት ስማይል የሹ አይደለም፣ አደራ። የሹ ያላት የተለየ ነው። እግዚአብሔር ይመስገን። የፓስተር ሚስት እዚህ ሀገር ፓስተር ሚስቶች ስማይላች ሀዋርየው ናይስ ቱ ሚት ዩ ናይስ ቱ ሚት ዩ በግድ ነው ስማይል የሚያረጉት። ሰርፌስ ቱ ሰርፌስ ኮሚኒኬሽን አለ ሰዎች የሚያረጉት። ሰርፌስ ቱ ሰርፌስ ኮሚኒኬሽን ሰውን አይነካም። በጣም በመንፈስ በምትሆኑበት ጊዜ ሰዎች ስታያቸው ልባቸው ከእናንተ ጋር ሩቅ ሲሆን ይታያል። በመንፈስ ሲሆን ሁሉ ነገር ይታወቃል፣ ይታወቀናል። እኔ አንድ ጊዜ አንድ ወንድም አንዲት ተልታስተዋውቀኝ ተዋወቀና ሳቅፎ ለነግራቹ አልችን ድንጋይ ነው ደረቴ ነው መጣው ኡ አልኩኝ። በእውነትም ያው እንደም እንደዛ አይነት ነገር ነበር ያለው አያችሁት። እና ወገኖቼ surface to surface በሆነ ኮሙኒኬሽን ከእግዚአብሔር ጋር ብናረግ በጣም መጥፎ ነው። ከሰው ጋር አስፈርተን ነው ስለማናቀቸው ነው። እግዚአብሔር ግን ሲናገረን እንደነ ዳንኤል በማስተዋል ይሄ እግዚአብሔር የሚለው ነገር ምን ማለት ነው ብለን ያስተዋል ለንሰማ ይገባል። ያለንበት ዘመን ከባድ ዘመን ነው። ጌታችን የተናገረው ቃል የነቢያት ቃል የሚፈጸምበት ዘመን ቀርቧል። ይህንን ዘመን እኔና እናንተ የምንወጣው በጸሎት ነው። ስለዚህ የጸሎት ህይወት በህይወታችን ያስፈልጋል። በዚህ ቤተ ክርስቲያን ብዙ ሰዎች የጸሎት ህይወት የላቸውም። እና ጸሎት ያስፈልገናል። እና ለሚቴሊዩ እኔ በጣም ፕላንት የሆኑ ስቴትመንቶች ነው ዛሬ የምናገረው። እግዚአብሔር ቃል ስትሰሙ የምታንቀላፉ ሰዎች፣ ጸሎት ሲባል የሚያዛጋችሁ ሰዎች፣ ጸሎት ሲባል የመጸለያ አቅም ያላላችሁ የተንጫጫ ነገር ያላችሁ ሰዎች ካላችሁ ብዙ የፈረሰ ነገር እንዳላችሁ ምልክት ነው። ከእግዚአብሔር ጋር መራራቃችሁን ያሳያል። በጣም ጸሎት መጸለይ አጥም ማጣት ባዶ መሆን በውስጡ ባዶነት መታየት እንደዚህ ያለ መልእክት ሲኖራችሁ ዝም አትበሉ። የመብላት አፒታይት በታጡ እህል እንጨት ቢላችሁ ሽታ ሁሉ ባይጥማችሁ ውይ ተገላገልኩ ግሮሰሪ መሄድ ቀለለልኝ ገንዘቤን ሴቭ ላረግ ነው የሚላለ መብላት ስላት ገንዘብ ሴፍ ታረጋላችሁ ማንንም ሰው እንደዛ አይልም። እግዚአብሔርን ማስናፍቅ አምልኮ ጸሎት የእግዚአብሔርን ቃል ከውስጣችን የሚያጠፋ የሚንተገተግ የነበረው የሚፈልቅ ነገራችን ከውስጣችን አልወጣ ሲል በላው ላይ የተከመረ ድንጋይ አለ ጭቃ አለ ያንን የደፈነውን ነገር በንስሐ ማስወገድ አለብን። እግዚአብሔር ይሄን እንድናስተውል ይርዳን። ጸሎት ፕሮግራም አውጥተን አይዞኝ ብለን ዝም ብለን ተነስተን እናረጋው አይደለም። ትላንትና ሰላም ሳልለው የኖርኩት አምላክ ተመስገን ሳልለው የኖርኩት አምላክ ያምልኮ መንፈስን ተሰናብቼ ዝም ብሎ በማስመሰል ያዛጋው ኖሬ ዛሬ ልጸልይ ብየብል ባንድ ጊዜ ሊሆን አይችልም። ተከፍቶ ማቅ መስቆት ርክፈት ባንዴ ብትሉት ይሰነጣጣቃል ይሰባበራል። የፈረሱ ህይወታችን የተጎዳበትን ቦታ የቱ ጋር እንደከሰርን ሂሳብ ማሰብ አለብን። ኮዴት እንደወደቅ አስብ ንሳም ግባ ይላል። የጸሎት ህይወታችንን የብዙዎቻችንን የሚያጠፋብን ምን እንደሆነ ማወቅ አለብን። ገንዘብ ስናሳድድ ከሆነ የጠፋብን ከገንዘባችን ጋር እንዳንጠፋ መፍራት አለብን። ገንዘብ ማሳድድ ከሆነ በትምህርት ከሆነ ወይም ደግሞ በሌ ተለያዩ አይነት የፈለግነውን ነገር መናገር እንችላለን። ኃጢአት ሊሆን ይችላል። መንፈሳዊ ህይወታችን ውስጥ እግዚአብሔር ሊያርመን እየፈለገ አንጥልም የምንላቸው ክፉ ልማዶችና ባህሪዎችም ሊሆኑ ይችላሉ። ለምን? እነዚህ ነገሮቻችን እንዳሉ እግዚአብሔር ሊያስጠለን እየፈለገ አንጥልም የምንለው ነገር ከአምላካችን ጋር ያለንን ነገር ያበላሽብናል። እግዚአብሔር ጋር እኮ ልናወራ ነው። ጸሎት ማለት እኮ አድራሻ የሌለው ዝም ብሎ እየተወረወረ ከደረሰ ድረስ የሚባል ነገር አይደለም። ሰዎች ጦራቸውንና ኮሙኒኬሽናቸውን ምናቸውንም ከአንድ ቦታ ወደ ሌላ ቦታ ሊልኩት የሚፈልጉትን ደብዳቤ የሚሆን የፈለገ ነገር የት እንደሚደርስ ያሰቡ እኮ ነው የሚልኩት አይደለም እንዴ? ባድራሻ ሚላክ ነው። ጸሎት ከእግዚአብሔር ጋር የሆነ ኮሙኒኬሽን ነው። የምናናገረው አምላክ አለ። እግዚአብሔር ይመስገን። ተንበርክከን ዝም ብለን ለለለለለ ብለን ለፍልፈን የምንነሳው ነገር አይደለም። መንበርከካችን አይደለም፣ እግዚአብሔርን ልናናገር ነው የምንበረከከው። እግዚአብሔር ይሰማል። ቢሮ 24 ሰዓት ክፍት ነው። እግዚአብሔር ይመስገን። አንሰሪንግ ማሽን ላይ አይደለም መልእክት ምን ተውለት። እግዚአብሔርን ያነጋግር እንደሚያነጋግር እየገባው የሚጸልይ ሰውና ዝም ብሎ የሚጸልይ ሰው አንድ አይደለም። ስለዚህ ጸሎት ህይወታችን እንደ ዳንኤል በመጽሐፍ አልቀሰቀስ ካለ በምን ሰማው በእግዚአብሔር ቃል ወደ ጸሎት የሚቀሰቀሰን ነገር ከሌለ በጣም ከባድ ነው። ትላንትና ልጆቻችን ካላየን ብለው ይዘናቸው ሙቪ አይተን ነበር። መቼ ሙቪ ስል በፑልፒት ላይ ንሳክ አስፈልገው በግል ገባላችኋለሁ። እና በጣም የክርስቲያን የሆነ እንትን ነው። በጣም የሚያስደንቅ ታሪክ ነው። እኔ በእውነት ነው የምነግራችሁ፣ እግዚአብሔር አምላኬ ምስክር ነው። ጂሚ ነበረ ከኔ ጋራ። በቃ ብዙ ጸሎት እንድጸልይ የሚያደርግ ነገር፣ የሚቀሰቅስ ነገር አየሁ። እንዴት ይደንቃል! በሁሉ ነገር እግዚአብሔር ይናገራል አልኩ። ኢንሲግኒፊካንት በሆኑ ሰዎች እግዚአብሔር የሚሰራውን ታሪክ አየሁ። እንዴት እግዚአብሔር ሰዎችን ባስቀመጣቸው ቦታ ካመኑት፣ ከወደዱት፣ ከእግዚአብሔር ጋር ከተገናኙት ኑሯቸውን፣ ስፖርታቸውን፣ ታሪካቸውን ሁሉ ለራሱ ክብር ይጠቀማል። እንዴት ያለ አምላክ ነው አልኩ። በትር ይዞ አንካሳ የሆነ ሰው በስፖርተኞች መካከል መሄዱ በጣም ይህንን ያህል ሲግኒፊካንት ለውጥ ያመጣ ከሆነ እንዴት ብዙ ነገር መሆን እንችላለን አልኩ። በቀላሉ እግዚአብሔር ተናግሮን የማንቀሰቀስ ከሆነ፣ ጸሎት የማይመጣብን ከሆነ መፍራት አለብን፣ መፍራት አለብን። ልጆቻችን ስንመክራቸው፣ ሰዎችን ስናናገራቸው ለሚሰሙት ነገር የሚሰጡት ምላሽ ስጋት ይፈጥራል። ሰዎች የእግዚአብሔርን ቃል ሰምተው የጸሎት ሕይወታቸው ካልተቀሰቀሰ በጣም ትልቅ ስጋት ነው። ለቤተ ክርስቲያን ትልቅ ስጋት ነው። ለእኔና ለእናንተ የግል ሕይወት እግዚአብሔር የተናገራቸው ሰዎች ሁሉ፣ የእግዚአብሔርን ቃል የሚመለከቱ ሰዎች ሁሉ ወደ እግዚአብሔር በጸሎት ይመጣሉ። ያለንበት ዘመን ጸሎት የሚጠይቅ ዘመን ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጣም ጸሎት ይጠይቃል። የእግዚአብሔር ሰዎች በሕይወታቸው በቤተ ክርስቲያን፣ በአዲስ ኪዳን የነበሩ ቤተ ክርስቲያን በጣም ብርቱ ሕይወት ነበራቸው። ከሚተጉባቸው ነገሮች መካከል ጸሎትን ኮምፕሮማይዝ አያረጉም ነበረ ሐዋርያቶች። ስራ ሲበዛ፣ አገልግሎቱ የፈጠራቸው ስራዎች ሲበዙ ስራውን እንከፋፈል ይላሉ እንጂ የጸሎት ሕይወታቸውን ኮምፕሮማይዝ አያረጉም ነበር። ለእግዚአብሔር ቃልና ለጸሎት ሊተጉ እንዲችሉ ተጨማሪ የሆነ ስራቸውን ለሌሎች ሲያካፍሉ ነው የምናየው። ስለዚህ የጸሎት ሕይወት ልንጸልይ እንዳንችል ቢዚ የሚያረገን፣ በግል ኑሯችንም የሚመጣ የኑሮ ሸክም ቢሆን፣ በአገልግሎት ስም የሚመጣ ነገር ቢሆን፣ ጸሎት የሚከለክለን ነገር ሁሉ ገዳያችን መሆኑን ማወቅ አለብን። ጸሎት የሚከለክለን ነገር ሁሉ ይገለናል፣ ያጠፋብናል። ላይፍ ላይናችን ከእግዚአብሔር ጋር የተቋረጠ ይሆናል። ጸሎት መንፈሳዊ ነው። ጸሎት በጣም መንፈሳዊ ባህሪ አለው። ጸሎት ለመጸለይ ሰዎች ሊያውቋቸው የሚገቡ በጣም መሰረታዊ የሆኑ የሚጠቅሙ ጥቂት ምልክቶችን አካፍላችኋለሁ። ጸሎት ከእግዚአብሔር የሚመጣ ሸክም ነው። ከእግዚአብሔር የሚመጣ ሸክም ነው። እኔ ከእግዚአብሔር ጋር ግንኙነቴ ጥሩ ካልሆነ የከበሩ ሸክሞች ሊመጡ አይችሉም። ዳንኤል ታሪኩ ከእግዚአብሔር ጋር ያማረ ሰው ስለነበረ፣ ልቡ ወደ እግዚአብሔር የቀረበ ስለነበረ ምንም በምቾት እንኳን ቢኖር የእግዚአብሔርን ነገር እየመረመረ በእግዚአብሔር የተያዘ ሰው ስለነበረ እግዚአብሔር ሊያደርግ ያለውን ነገር ገለጠለት። ለአብርሃም እግዚአብሔር በሶዶምና ጎሞራ ሊያደርግ ያለውን የገለጠለት፣ እንዴት ከአብርሃም ከባሪያዬ እሰውራለሁ ብሎ እግዚአብሔር ያለበት ምክንያት ወደፊት ልጆቹን የሚያስተምር የሚመክር ሰው እንደሆነ የእግዚአብሔር ሰውነቱን አይቶ ነው እግዚአብሔር አልሰውርም ብሎ ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ሸክም ወደ እነማን ነው የሚመጣው ተብሎ ቢባል፣ እግዚአብሔር ሊያደርግ ያለው ነገር ለእነማን ነው የሚገለጥላቸው ቢባል፣ የእግዚአብሔር ሰዎች ሆነው ለሚኖሩ ሰዎች ነው። በጣም ብዙ ሰው የሚጸልየው ጸሎት የሚለው ችግር የቀሰቀሰውን ጸሎት ብቻ ነው። ሲታመም ለህመሙ፣ ሲያጣ ላጣው ነገር፣ በሕይወታችን ለገጠመን እንቆቅልሽና ፈተና ብቻ መጸለይ እሱ የጸሎት ሕይወት አይደለም። ይህ ችግረኛ ጮኸ፣ እግዚአብሔርን ሰማው፣ እግዚአብሔር ይሰማል። ክብር ለእግዚአብሔር ይሁን። በዚህ መንገድ እግዚአብሔር የሰማቸው ሰዎች የጸሎት ሕይወት አላቸው ተብሎ ሊባል አይቻልም፣ አይቻልም። የጸሎት ሕይወት ከአገልግሎት ጋር የሚያዝ የእግዚአብሔር ባላደራ ከመሆን ጋር የተያዘ ነው። የዳንኤል አይነት ጸሎት የእግዚአብሔር ባላደራ የሆነ ሰው የሚጸልየው ጸሎት ነው። እንደዚህ ያሉ አይነት ጸሎት ስለ ቅዱሳን መማለድን ጨምሮ ስለ እግዚአብሔር መንግስት የሚጸለይ ጸሎት ማንም ሰው በችሎታው የሚጸልየው አይደለም። በሮሜ ምዕራፍ 8 ላይ ይሄንን እናያለን። እንዲሁም ደግሞ ቁጥር 6 ላይ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅም። ወገኖቼ በዚህ ቦታ ላይ የሚናገረው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ሮሜን የመሰለ መጽሐፍ እየጻፈ ብዙ አገልግሎት ያገለገለ እግዚአብሔር ሰው እንዴት መጸለይ እንደሚገባን አናውቅም ሲል ጸሎት በችሎታ የሚደረግ እንዳልሆነ ያሳያል። ጸሎት መጸለይ ማለት አረፍተ ነገር ገጣጥሞ እግዚአብሔር ማናገር ማለት አይደለም። ጸሎት ምስጢር አለው። ለምን? በዚህ ቦታ ላይ ምን ይላል? እንደ እግዚአብሔር ፈቃድ የሚል ቃል እናያለን። ቁጥር 7 ላይ ማንም ሰው ሲጸልይ እንደ እግዚአብሔር ፈቃድ ነው መጸለይ ያለበት። ጸሎት የእግዚአብሔር ፈቃድ ማከናወኛ ነው። ችግረኛው ጮሆ እርዳኝ ድረስልኝ ሲል እግዚአብሔር በአምላክነቱ ራርቶ የችግረኛውን ችግር ይድረስ እንጂ የሰውን ታሪክ ግን እንደ እግዚአብሔር ፈቃድ ለመስራት የሆነ ጸሎት ግን ውድ ወገኖቼ እንደዛ ያለ ጸሎት ምንጩ እግዚአብሔር ብቻ ነው። እግዚአብሔር የተመሰገነ ይሁን። እንኳን ለሌሎች ሰዎች እኔ ለኔ የሚሆነውን የእግዚአብሔርን ፈቃድ አላቀው። ማንም ሰው የእግዚአብሔር ፈቃድ ይገባኛል ማለት አይችልም። ሁላችንም የምንመኘው መንፈሳዊ ነገር ሊኖር ይችላል። እንደ እግዚአብሔር ፈቃድ ግን ለመጸለይ በመንፈስ ቅዱስ መታገዝ፣ በመንፈስ ቅዱስ መመራት፣ የመንፈስ ቅዱስ ሸክም በውስጣችን ያለብን ሰዎች መሆንን ይጠይቃል። እንዴት እንድንጸልይ እንደሚገባን አናውቅም ይላል። ነገር ግን መንፈስ ራሱ በል ውስጥ በሌላ አባባል መንፈስ ቅዱስ ራሱ በውስጣችን ሆኖ ይጸልያል። ራሱ መንፈስ ቅዱስ ይጸልያል። ይሄ እጅግ ውብ የሆነ የሚያስደንቅ ነገር ነው። ካን ዩ ኢማጂን መንፈስ ቅዱስ ራሱ በውስጣችን ሲጸልይ። እኔ በጣም ብዙ ጊዜ ጸለይኳቸው ጸሎቶች ስለ ሰዎች የጸለይኳቸው ጸሎቶች በምንም አይነት መንገድ እነዛን ሰዎች እንደው እንጸልይላቸው ብሎ ሰው እንኳን ችግራቸውን ቢነግረኝ የማልጸልየውን ጸሎት መጸለየን ሳስታውስ በእውነት ነው የምነግራችሁ፣ እግዚአብሔር ሆይ እንዲህ ያለ አምላክ እንላለሁ። ውስጣችን መንፈስ ቅዱስ አለ። ይሄ መንፈስ ቅዱስ አንዱ ሥራው ጸሎት ነው። እግዚአብሔር የተመሰገነ ይሁን። ውስጣችን ያለው መንፈስ ቅዱስ ሥራው ምንድን ነው? ጸሎት ነው። ይጸልያል፣ ራሱ ይጸልያል። እንዴት እንደሚጸልይ ተመልከቱ። ሁለት አይነት የጸሎት አይነቶች አሉ። መንፈስ ቅዱስ ሶስት አይነት የጸሎት አይነቶች አሉ። ይቅርታ፣ በማይነገር መቃተት ይማልድልናል። እስኪ በማይነገር በሉ። በሌላ አባባል በእንግሊዝኛ ብትመለከቱት ወርድለስ የሆነ ፕሬየር ነው ይሄ። በቃል የማይገለጽ ጸሎት። ለምን? መንፈስ ቅዱስ ሊለው የሚችለውን የሚፈልገውን ማንም ሊልች ስላልቻለ፣ ነገር ግን በእኛ ውስጥ ሆኖ ምን ያደርጋል? ይቃትታል። በል ውስጥ ይቃትታል ማለት ግሮን ያደርጋል። እኔ ለመጀመሪያ ጊዜ ይህንን ያየሁት አስመራ ዘመቻ ላይ ሆኜ ነው። በጌታ በጣም ልጅ በነበርኩበት ጊዜ መንፈስ ቅዱስ በውስጤ ይቃትት ነበረ። ሲቃትት ከውስጤ እየተጎለጎለ የሚወጣ ሸክም፣ እየሰቀሰቀ የሚወጣ ነገር ነው ያለው። ከአወጣጡ የተነሳ ያልኩኝ በቃ የሆነ ነገር ከውስጤ ይወጣል። አስሚያሰኝ እንዲህ ያልኩኝ ሳምባዬ ደህና አየር ያስገባል ያስወጣል። ቼክ አረኩት፣ ከውስጤ ሸክም ይወጣል። መናገር እስከማልችል ድረስ በጣም ይቃትታል። የእግዚአብሔር መንፈስ ይቃትታል ይላል፣ ተጽፏል። እኔ እንደዚህ ያለ ነገር ሰምቼ አላቅም። ከዛ በጣም መንፈስ ቅዱስ ከመቃተቱ የተነሳ የሚያስተውሉ የጌታ ልጆች ነበሩና ጠሩኝና ምን ይሰማሃል አሉኝ። ልክ ሲጠይቁኝ በማስተዋል የምናገረው ትንቢት መጣልኝ። በመነዳት ትንቢት ይነገራል። መገለጥ አይቶ ትንቢት ይነገራል። በማስተዋል የሚነገር ትንቢት መጣልኝ። ሰይጣን የእግዚአብሔር ልጆች ሊበትናቸው ይፈልጋል እንጸልይ አልኳቸው ይሄንን the moment ሲጠይቁኝ እኔ ልለው የማልችል ነገር ነው አልኩት እኔ ስደት የሚባል ነገር ዛገር አይቻላቅም ስላቸው ታይዘን ጸልያሉ መጸለይ ጀመር ከዛ በኋላ በተከታታይ ሰይጣን እምነታችሁ ዝሚፈተን ሰዎች አላችሁ ወደ ቤታችሁ ሂዱ ስላቸው ይሄዳሉ ይሄን መለው የእግዚአብሔር መንፈስ ያናገረኝ ነው ይቃትታል ይሄን ነገር ደጋግሜ ባልኩ ቁጥር እምነታችሁ ይፈተናላችሁ ስላቸው ይሄዳሉ የተወሰኑ ሰዎች በተለያየ ጊዜ ሲናገር መጨረሻ ላይ ፖሊሶች በሩን በርግደው ገቡ መሳሪያ ይዘው ጠመንጃ ላይ ያነጣጠሩ እና ተያዘን ልክ ፖሊሶቹ ሲመጡ ውስጤ ሰላም ገባ ያ መቃተት ሁሉ ጠፋ ዴ አልኩኝ ኮንትራስቱ ራሱ ልዩነቱ ጉልህ ሆኖ የሚታይ ስለነበረ የሚገርም ድፍረትና ሰላም ተሞላ ፖሊሶቹ ክርስቲያኖቹን እየደበደቡ በርግጫ በሰደፍ ይማቱ ነበርና 50 ለቃውን ሄድኩን ያስቁት እንደዚህ ሽጉጥ ይዟል አትማቱ ሄዱ ምትሉን ቦታ በስነ ስርዓት እንሄዳለን አልኳቸው ግደፍ አላቸው ወታደሮቹ ፖሊሶቹ ተይዘን ሄደን እዛ ቦታ የምትናገሩትን ያምላካችሁ መንፈስ ራሱ ይሰጣችኋል ሚለው በአይናችን አየን እግዚአብሔር ከዛ ቦታ ለነታሰር ነበር መኪና ተዘጋይቶ ክፍለ ሀገር አስተዳደር በጠመንጃ ታጅበን ሄደን በነጻ ተለቀቀ እግዚአብሔር ይመስገን ይሄ ነገር በጣም ስለገረመኝ አሁን በቅርብ ጊዜ ወደ ጌታ ሄደ በጣም ወደው አንድ ወንድም ነበርና በጣም መንፈሳዊ ሰው ነውና አንዳንድ መንፈሳዊ እንቆቅልሽ ማማከራቸው የተወሰኑ 3 ሰዎች ነበሩ ዩኒክ ሰዎች እዛ አንዱ በህይወት አለ በጣም ወዳቸው ሰዎች ናቸው እነዚህ እስከዛሬ በጌታ ቤት በኖርኩበት ጊዜ እነዚህን ሰዎች የማይበትን አስተያየትና ብዙ ሰው የማይበት እንዴት ነው አንድ ሆኖልኝ አላቀም የሚገርም ህይወት ያላቸው ልጆች ነበሩ እና ይሄንን እግዚአብሔርን ሰው ጠየቅኩት እንደዚህ ሆኘ ነበር እርሱ በዛ ቦታ አልነበረም ይሄ በውስጤ የመጣውን መቃተስ ነገረው የእግዚአብሔር መንፈስ እኮ ነው ተስፋዬ በውስጥ የሚቃተተው ብሎ ይሄን ተክሳሳየ ዴ አልኩኝ ደነገጥኩ በማይነገር መቃተት የእግዚአብሔር መንፈስ ስለ ቅዱሳን ይማልዳል እንዴት ያለ ውብ ነገር ነው የእግዚአብሔር መንፈስ ስለ ቅዱሳን ይማልዳል እኔ አለ ተስፋዬ ይሄንን ያየሁት እንዴት መቼ ተረዳ ይሄንን ነገር አልኩት እኔ አንድ ቀን ገበያ መካከል ነበርኩ አለ በዚያን ዘመን አስመራ ውስጥ ተኩስ ጎሬላ ፋይተሮቹ ድንገት ይገባሉ የዛሬ ነጻው ጮሆ ነው ያሉት ጫካ በነበሩበት ጊዜ ጎሬላ ፋይተር ነው የሚባሉት ያኔ ባለው ሰው ነው መጣራቸው እና ከተማ ገብተው የሚፈልጉትን ወታደር ወይም ሴኩሪቲ ምናምን ገለው ሲሄዱ ተኩስ እዛ አካባቢ ተነሳ ማለት ያኔ የነበሩ ሰዎች ያቃሉ እንዳለ ወታደሩ ሲመጣ ታታታታታታ ማንን እንደሚመቱ ማቁ በዘምቢል መሳሪያ ይዘው ይገባሉ ነጋዴ ሆነው ይገባሉ ከብት ይዘው ይገባሉ ጎሬላ ፋይተሮቹ ገበሬ መስለው ቁምጣ ታጥቀው ይመጣሉ የሚፈልጉትን ሰው በአላማን መጡ ድም አርገ ይሄዳሉ ቸርች ውስጥ አንድ ጊዜ መጥተው አንድ ሴኩሪቲ በጣም እነሱ ብዙ ጊዜ የሚፈልጉት እነሱን የሚያድናቸው ሰው መጥተው ቸርች ውስጥ ገደሉት ምናመልክበት ሙሉ ወንጌል ቸርች እንዳለ ፖሊሶች መጥተው መሳሪያ ተኩሰው አንዲት ልጅ ሞተች የቆሰሉ ክርስቲያኖች ሁሉ ሆስፒታል መሰራበት መጥተው ሁሉ ተኝተው ነበር እና ያውንም ሲነግረኝ በዛ ገበያ መካከል ያለው ድንገት የእግዚአብሔር መንፈስ በውስጤ ይቃተታል ሲቃተት ጌታ ሆይ ምንድነው ብዬ ስለው ልጆቼ በዚህ አካባቢ ናቸው ችግር ይመጣል ለነሱ ደህንነት መንፈስ የውስጥ ይቃትታል አለኛለ ደነቀኝ ለካ መንፈስ ቅዱስ ይቃትታል አልኩ እንደገና ከዛ ተኩስ መጣ አለ እንዳለ ድብልቅልቅ ያለ ትልቅ ጦርነት እንደሚሆን አመቸ ማስመራ የነበሩ ሰዎች ናቸው ይሄንን የሚያቆጥ ምናልባት ታከለ ነው ይሄንን የሚያቀው እዚ እና ድብልቅልቅ ያለ ተኩስ ከዛ በኋላ ሁሉም በነገራችን ላይ ወጭ ሆኖ ተክሱ በዛን ዘመን ሲኖር ሁሉም ያገኘው ክፍት ቤት ገብቶ መሸሽ ብቻ ነው ያለበት እንጂ እዛ ቆሞ እኔ ሰላማዊ ነው መታወቂያ ሳይየሉም ይባል ነገር የለም እና ጎሪላ ፋይተሮች መታወቂያም አላቸው እና ወታደሮቹ በፍርሃትም ነው አንዳንድ የሚተኩሱት። ከዛ በኋላ ንቦታ ገብቻለ ክርስቲያኖች ከየት እንደመጡ አላቀማል ሁላችንም ተሰብስበን አንድ ላይ አንድ አካባቢ ተሆነናል። አቤት ጌታ አልኳለ እግዚአብሔር ይመስገን። ከዚያን ጊዜ ጀምሮ ይሄንን ቃል በህይወቴ ያየሁትን ነገር ልብ ማለት ጀመርኩ። መንፈስ ቅዱስ ብዙ ጊዜ ለቅዱሳን ይማልዳል። ክብር ለእግዚአብሔር ይሁን። ለማን ይማልዳል? እኛም እንቀሰቅሰው ጸሎት አይደለም። አንድ ጊዜ ማረሳው ተኝቻለሁ እኔ ድብን ለንቅልፍ ይዞኛል። እኔ በጣም ማምሸት እችላለሁ ለሊት መነሳት ግን አልችልም። ነገር ግን እግዚአብሔር መንፈስ በውስጤ እየቃተተ ከንቅልፍ የተነሳው ኃይል ይቃተታል። ከመቃተት ብዛት በልሳን ጸልያለሁ በልሳን ጸልያለሁ መቃተት አለ በልሳን ጸሎት ግቢያችን ሌባ ገባ ብዬ ማዳመጥ ጀመርኩ። ውድ ወገኖቼ ትንሽ እንደቆየው ተስፋዬ ተስፋዬ የሚልም ሰው ማን አንተ እከሌ ነኝ ምን ነው ልጄ ሊሞት ነው ድረስልኝ ትላለች። ሄድኩኝ ያ ልጅ በእውነት ሊሞት ደርሷል። አምቡላንስ ቢጠሩ አይመልሱላቸውም አባትየው የለም። እግዚአብሔር ያን ልጅ ከሞት ታደገው። ዛሬ ስሙ ሙሉ ወንጌል ነው። እግዚአብሔር ይመስገን የልጆች አባት ሆኖ በሕይወት ይኖራል። ክብር ለእግዚአብሔር ይሁን። ብዙ ጊዜ እግዚአብሔር መንፈስ በውስጣችን ይቃተታል። ይሄ የሚጸልየው ለቅዱሳን የሚማልደው የእግዚአብሔር መንፈስ እናንተ ውስጥ አለ እኔ ውስጥ አለ። እንዳይጸልይ የሚያደርገውን ህይወት እንዳንኖር መጠንቀቅ አለብን። እንዳይጸልይ የሚያደርገው ነገር ምን እንደሆነ ነግራቸዋለሁ። አሉባልታ አሉባልተኛ ሰው ለሰው ሊጸልይ አይችልም። የሰው ስም የሚያጠፋ አሉባልተኛ ሰው የእግዚአብሔርን ህዝብ ነቀፋና ጉድለት ስም የሚያጠፋ ሰው የምልጃ ጸሎት ሊጸልይ አይችልም። አንድ ጊዜ አንድ ሰው ስመክር በጣም መጸለይ ይፈልጋል የጸሎት ሸክም አለኝ ይላል። የጸለየውን በመላሱ ያፈርሳል በመላሱ ያፈርሳል። እንዴ ተንበርክከ ስትነሳ በመላሰ የምታፈርሰውን ነገር እንዴት ነው እሱ ሊሰራ ታሪክ የሚችለው? ራሱ የተከለውን ራሱ የሚነቀል ሰው እንዴት ነው የሚሆነው? በመላሳችን የምንናገረውን ነገር መጠንቀቅ አለብን። እግዚአብሔር ይመስገን። ስለማን ይማልዳል? ስለ ቅዱሳን። ቅዱስ ማን ነው? እህቴ ነች ወንድሜ ነው እናንተ ናችሁ እያንዳንዳችን ነን። ከሌ ማንላቸው ናቸው እኛ ለምን መርጠው ለምን ወደው ሰው አይደለም እንጸልየው። ከሌን ወደዋለው ልጸልይለት ብለን እኛ በቸርነት የምንሰጠው ስጦታ አይደለም ጸሎት። ቅዱሱ የእግዚአብሔር መንፈስ ስለ ቅዱሳን በጌታ ደም ለተቀደሱት ሁሉ የሚጸልየው ነው። እኔ ማን እንደሆነ በደንብ አጣርቼ ለማላቃቸው ሰዎች አንድ ጊዜ አጸለኛል ወንድም። በጣም ብዙ ጊዜ እነዛን ሰዎች በመወዳጀት ልክ ጸሎት እንደሚጸለይ ቢለካ ልጸልይላቸው ቅርበት የሌላቸውን ሰዎች ለራሴ ለነዛ ሰዎች እንደ ጸለይኩት የማልጸልየውን ጸሎት የጸለይኩላቸው ሰዎች አሉ። ለምንድን ነው? እኔ ውስጥ ያለው ቅዱሳን ብሎ የሚላቸው የእግዚአብሔር መንፈስ እሱ በሚወዳቸው ልክ ነው የተጸለየላቸው። እኔ በምወዳቸው ልክ አይደለም። እግዚአብሔር የተመሰገነ ይሁን። ለእናንተ ለኔ የሚማልድ ቅዱስ የእግዚአብሔር መንፈስ በእያንዳንዳችን ውስጥ አለ። ለእያንዳንዳችን የሚማልድ እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የእግዚአብሔር መንፈስ በውስጣችን ለሚሰራው ለጸሎት ይወት አንደበታችን በጣም ብዙ ሰዎች በመላሳቸው የሚያጠፉትን ነገር በመላሳቸው አጥፊ ምላስ ካላቸው በቤተ ክርስቲያን እንዴት እንደሚኖሩ ልንገራችሁ። እኔ መንፈስ ቅዱስ ያሳየኝን ያስተማረኝን ነው መነግራችሁ። በፌዘኛ ህይወት ነው የሚኖሩት። ፌዘኛነት ለክርስቲያን አጸያፊ ነገር ነው። መሳቅ መጫወት ጆክ ክርስቲያኖች ሊያወሩ ይችላሉ። ህይወትን በፌዝ ሁልጊዜ ፌዘኛ መሆን ክርስቲያን ጥሩ አይደለም። በቅዱሳን ህብረት ውስጥ ፌዘኛ መሆን ጥሩ አይደለም። በፌዝ መታወቅ የሚያንጽ ነገር መቼ ነው የምንናገረው? ስለዚህ ህይወታችን የጸሎት ህይወትን የሚከለክሉ እነዚህ ዲፌንሲቭ ሜካኒዝሞች አሉ። አላደለም አንዳንድ ጊዜ እንዴት ነው ሰዎች ጥላቻቸውን የምከቨር የሚያረጉበት ሜካኒዝሞች አሏቸው። ሰዎችን አለማክበራቸውን መናቃቸውን ማሳየት ስለማይፈልጉ ኮምፐንሴት የሚያረጉበት አርቲፊሻል ነገሮች አሉ። ይሄ በእግዚአብሔር ቤት የግብዝነት ህይወት ነው፣ ያልጸዳ ህይወት፣ የጂምናስቲክ ፕላስቲክ የሆነ ህይወት ነው፣ ፕላስቲክ የለበሰ ህይወት። እኔና እናንተ እግዚአብሔር በውስጣችን መንፈስ ቅዱስን ያኖረብን ሰዎች ነን። ያ የእግዚአብሔር መንፈስ ሊጸልይ ሸክሙን ሊወጣ በሚችልበት ጸጋ አብሮን እንዲስተናገድ ልንመቸው ይገባል። እንግዳ አለ በቤታችን ወገኖቼ፣ እንግዳ አለ በቤታችን። የቤታችሁ እንግዳ ቢኖር ለእንግዳው ትጠነቀቃላችሁ፣ ለክብሩ ትጠነቀቃላችሁ ወገኖቼ። እንዴ ከእንግዳው ጋር የመጠነ ጨዋታ የመጠነ አካሄድ ነው የምናረገው። የእግዚአብሔርን መንፈስ መኖሩን እንደሌለ አድርጎ የሚኖር ሰው ያበደ ክርስቲያን ነው። አብዷል፣ አብዳለች ማለት ነው። ስለ ቅዱሳን የሚማልድ መንፈስ ውስጣችን አለ። ቤቴ ጸሎት ቤት ይባላል ብሎ ለዛ ቤተ መቅደስ በጅራፍ ጌታ ኢየሱስ ክርስቶስ ገበታ ለዋጮችን ነጋዴዎቹን ሁሉ በጅራፍ እንዳስወጣ እኛ ውስጥ ብዙ ነገር ማስወጣት አለበት። የአዲስ ኪዳኑ የጸሎት ቤት እኛ ነን። ክብር ለእግዚአብሔር ይሁን። ውድ የጌታ ልጆች፣ እኔ ዛሬ በእግዚአብሔር ቃል የንስሐ ጥሪ አቀርብላችኋለሁ። እኔ ለቅዱሳን ሁሉ የሚማልደው የቅዱሱ መንፈስ ማደሪያ ነኝ። ለዚህ የማይመቸውን ያደግኩበትን የለመድኩትን ወራዳ አንደበቴንና ቁሻሻ ልማዴን እጠላለሁ የሚል ፍላጎትና ውሳኔ እንድታደርጉ ጥሪ አቀርብላችኋለሁ። ይህንን ልታደርጉ ይገባል። ውድ ወገኖቼ፣ ሶሻል ጋዘሪንግ አይደለም እኮ ቤተ ክርስቲያን። ይመስላችኋል እንጂ አንዳንዶቻችሁ እግዚአብሔር መንፈስ በሕይወታችን ያረባ ዝም ብለን የምንኖረውን ነገር የማያሳውቅ ይመስላችኋል። እግዚአብሔር እየማለደላችሁ ስለተሸከመ ነው። ብዙዎቻችን አጥፊ ሕይወት በቤተ ክርስቲያን አለን። እግዚአብሔር ለቅዱሳን የሚያሳየውን የሚታየውን ሁሉ ብትሰሙ ትደነግጣላችሁ። እግዚአብሔር ማስተዋል ይስጠን። ለመንፈስ ቅዱስ የማይመች ለምልጃ ሕይወት የማይመች በውስጣችን ያለውን ነገር ሁሉ መሰናበት ይገባናል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለ መጨረሻ ዘመን ስንማር ይህንን ማድረግ ይኖርብናል። የጸሎት ሕይወታችን መታደስ አለበት። ይሄ እግዚአብሔር መንፈስ በውስጣችን የሚማልደው ጸሎት በእግዚአብሔር ዘንድ ይሰማል። ኖ የማይባል ጸሎት ነው። እግዚአብሔር ይመስገን። መታደል አይደለም? መታደል አይደለም? ሁል ጊዜ ይሄ ጸሎት ጸጋ የሆነ እግዚአብሔር መንፈስ፣ ስለ ቅዱሳን ከንሰርን ያለው እግዚአብሔር መንፈስ እኔን ባለ ስጦታ አገልጋይ አድርጎ ለማኖር አይደለም አላማው። አጀንዳው ቅዱሳን ናቸው። አጀንዳው ቅዱሳን ናቸው በሉ እስቲ። የኔ ተስፋዬና የቤተሰቤ ጉዳይ ብቻ አይደለም። እኔ እንዳየሁት ምናልባት ብዙዎቻችሁም ብትመሰክሩት ይችሉ ይሆናል። እንዳየሁት የእስራኤል አምላክ የማገለግለው ጌታ ምስክር ነው። መንፈስ ቅዱስ ኦሪጂኔት አድርጓቸው የመጡ ጸሎቶች ሁሉ የጸለይኳቸው ለሌሎች ሰዎች ነው። ለሌሎች ሰዎች ነው። ለሌሎች ሰዎች ነው። የኔን በሌሎች እኔን ደግሞ ለሌሎች የሚያደርግ አሰራር ነው ያየው። ጌታ ይመስገን። እንደዚህ ነው ያየሁት። I can tell you story after story, story after story. አንድ ጊዜ ደብረ ብርሃን ላገለግል ከአንድ ወንድም ጋር አሄድን እና ይሄ ወንድም ከጎጃም አካባቢ የመጣ ወንጌላዊ ነው። ለቲቲአይ ትምህርት የመጡትን ወጣቶች ሊያስተዋውቀኝ ደብረ ብርሃን አዲስ አበባ ተገናኝተን ተያይዘን ሄደን እነዚህን ተማሪዎች አዲስ አበባ ትሬኒንግ እንዳዘጋጅላቸውና እየሄድኩ እንድጎበኛቸው ነው አላማው። ሆቴል ያዝን። ልጆቹ ጋር ሆቴል ከያዝን በኋላ ሄደን ፕሮግራም እንደምናዘጋጅላቸው እና እንደዛ አረንጅ ካረግን በኋላ ከሰዓት በኋላ ላይ እንደሚመጡ መሳበልተው ነገሩን። ቅዳሜ ይመስለኛል እንደዛ አሰብነው። ከዛ በኋላ እኔና ያ ወንድም ስንጸልይ ቆየንና መሳበልተን ወደዛ ወደ ፕሮግራሙ ቦታ ለነሄድ ወደ ሆቴል ሄድን መሳልን በላ ምን ልበላችሁ እርቦኛል መሳል በላ ነው ሄድኩት መንገል ላይ ያለው ይሄ ነው የማልለው ጸሎት መጣ በዘይት ይወፈረ ዘን በእግዚአብሔር ዘይት ይወፈረ ጸሎት ወፍራም ጸሎት ጸልያለው ያ ወንድም ብዙ ተቀርቦኝ ያቀኝምና ዊርድ ሆነበት መንገል ላይ በልሳን የሚጸልይሰው የሄደበት የሚጸልይሰው ጸልያለው መብላት እንደማልችል አቀዋለሁ እዛ ሆቴሉ እዛ ጭር ያለ ነው የገጠር ሆቴል ስለሆነ እዛ ጠግጋን ቀመጥ አልኩት ምግብ አንተ ዘዘኔ አልበላም አልኩት ቁጭ ብዬ መጸለይ ጀመርኩ ያ ወንድም ለመጸለይ ሞከረ የለውም ስለዚህ ቺችም ብሎ ምንም እንብያለው ምንም ካልካል መጣለከ ያምጣው እና ጥብስ አዘዘ እኔ ጸሎቱን ኮካ እንዱለ ላይነ ያህል አዘዤ በጣም ነው መጸልየው ኢመርጀንሲ ጸሎት ነው ደነዚህ ያሉ ጸሎቶች በኋላ ጸልያለው ብላችሁ እንዳትቀልጡ ኢመርጀንሲ ነው እኔ አብረን ብዙ ብንኖር በታዩ እንደዚህ ያለ ነገር የፈለገ ከሃዲ አጠገቤ ቢኖር የፈለገ ሰው ቢኖር እጸልያለሁ የሚስቅ ይሳቅ የማይገባው አይገባው የእግዚአብሔርን አደራ አላበላሽም እንዲህ ጸልዬ የተሰራ ታሪክ መጽሐፍ የሚያቁኝን ሰዎች መጠየቅ ትችላላችሁ እኔን የሚያቁኝን ሰዎች መጠየቅ ቢያንስ አንድ ሁለት ታሪክ ይነግሯቸዋል This is really true የማቀው ነው መናገራችሁ I was praying ጸልያለሁ በልቶ ጨረሰ እየጸለይን ልክ ወደዛ ቦታ ፕሮግራሙ ቦታ ይሄድን ቀጥ አለ ሃሌሉያ አልኩ አቤት ሲያልቅ ደስ ሲል እርፍ እትላላችሁ ታርፋላችሁ እንዴት ያለ ሰንበት እንዴት ያለ ረፍት ይሰጣል እግዚአብሔር ሃሌሉያ አልኩ ዛገብተን ልጆቹ መጥተዋል ጸሎት ጀመርን ለገና ከዛ ቀድም ከነበርኩበት ጋራ የማይሄድ ጸሎት ውስጥ እንደገባው ይታወቀኛል እና ሌላ ጸሎት ነው መጸልየው ብዙ ጊዜ እንደዚህ ስጸልይ ጌታን ጠይቀዋለሁ ሁሉ ጊዜም ሲናገረኝ አይቻለሁ ለማን ነው የጸለይኩት እባክህ ጌታ ሆይ እስኪ አሳየኝ አልኩት ሆቴል ገብቼ ማታ ስተኛ አሳየኝ ለማን እንደጸለይኩ አልገባኝም በማግስቱ ነው የገባኝ እና አንድ ሀገር እኔ ነኝ ያለሁት ናዛ ሀገር ሆኜ የውሃ መጥለቅለቅ ይመጣል እና ጎርፍ የውሃ መጥለቅለቁ ይመጣና እዛ ያሉ ሰዎች ሁሉ ከቤታቸው ሸሻሉ እኔም ለመሸሽ ከውሃ መጥለቅለቁ የተነሳ አገሬን አስብና ልመለስ ይሆን አገሬ ልና አገሬና ልቤ ተራርቀው አያቸዋለሁ ከዛ ቤቴን ምኖርበትን ሁሉ አየሁት እና ሰዎቹ በሙሉ ሽርጥ ያረጉ ጥምጥም ያረጉ ሙስሊም ሀገር ነው ያለሁት ጧት ስነቃ ምንድነው አልኩ እንግዲህ ለአንድ ክርስቲያን ጸልዬ ይሆናል አልኩ እና እንዴት እህታለች እዚህ ብዙ ታሪኳን ስሟን የሚያቁ ወንድሞች እህቶች አሉ እዚህ ወገኖች ናይችን እህት ቤተሰቦቿ ጋር ሁሉ ጊዜ ሄዳለውና ወጣ ብዬ ከክፍለ ሀገር ከርኩ በተለይና ሲል ትላንት ሬዲዮ ሰማ መሳሳት ላይ አሉኝ የምን አልኳቸው እንደዚህ ያለ ቦታ የውሃ መጥለቅለቅ ነበር አሉ ከረመኝ በዚያን ሰዓት ለዛች እህት ነበር መጸልየው ያን ቦታ ዛች እህት የምትኖርበት ሀገር ሄጃለሁ የምትኖርበትን ቤት ሳየው በህልም ያየሁትን አየሁት እግዚአብሔር ለቅዱሳን የሚማልድ መንፈስ በውስጣችን አለ እግዚአብሔር ይመስገን ውድ ወገኖቼ ህይወታችሁ እግዚአብሔርን መንፈስ የሚያሳዝን ከቅዱሳን ጋራ የሚያበላላ ቅንነት ፍቅር ለመልጃ ጸሎት የማይመች ለመንፈስ አንድነት የማይመች ነገር የግል ህይወታችን በኃጢአት በአለማዊነት መመሳሰለ ነገር ከተሞላችሁ ትጠየቃላችሁ ይፈረድባችኋል ፍርድ አለ እግዚአብሔር መንፈስ ለሚማልደው ለሚሰራው ሁሉ የጥፋት ምክንያት የሆናችሁበት ሁሉ ያስጠይቃችኋል ይህንን ነገር ባታስተካክሉ ህይወታችሁ ለመንፈስ ቅዱስ እንዳይመች እምቢ ብትሉ የዚህ የምድር ህይወታችሁ በምንም አይነት አይለመለምም። ትከሳላችሁ፣ ትጎዳላችሁ፣ ትጠወልጋላችሁ። አስመሳዩን ክርስትና ትያያዙታላችሁ። በዘይት የወዛውን የክርስቶስ ጠረን ያለበትን የህይወትን ሽታ አታዩ። የህይወት ሽታ በህይወታችሁ እንዲታይ ከፈለጋችሁ ለሚቴሊው ለእግዚአብሔር መንፈስ የማይመቸውን ባህሪያችሁን ቢላ አንገቱ ላይ አርጋችሁ እረዱት። እረዱት። የተዋጀንበትን መንፈስ፣ የልጅነትን መንፈስ፣ የመልጃ ጸሎት ሊጸልይ ቅዱሳንን ሁሉ ወንድሞች እህቶቻችንን የኛ አድርጎ እኛን የሚነርሱ አርጎ የሚያኖረን መንፈስ ይያዛዘናችሁ አትኖሩ። መንፈስ ቅዱስ የሚማልድበት አጸላለዩ ብዙ አይነት ነው። በመቃተት ጸልያል። ይህንን ሐዋርያው ጳውሎስ ሲናገር ልብንም የሚመረምረው የመንፈስ አሳብ ምን እንደሆነ ያውቃል። እግዚአብሔር ሰው የሚናገረውን አረፍተ ነገር ያዳመጥ አይደለም። ንግግሮቻችን የሐሳብ መግለጫዎች ናቸው፣ ሐሳብ መግለጫዎች ናቸው። መንፈስ ግን ያለው ሐሳብ በሰው ቋንቋ እንኳን ባይገለጥ ይታወቃል። ሃሌሉያ። በሰው ቋንቋ በአማርኛ በኦሮምኛ አለን በሚነለው ሳይገለጥ ይታወቃል። እግዚአብሔር ያቀዋል። መንፈስ ቅዱስ የቅዱሳን ነገር ሸክሙ ሆኖበት ሲቃትት ሲያሳስበው እግዚአብሔር አምላክ የመንፈስን ሐሳብ ያቃል። የነማንን ጉዳይ ሸክም እንዳረጋ ያቃል። በጣም የሚቀራረቡ ሰዎች እንዲሁ እንኳን በመታየት የከሌ ነገር አሳሰበሽ እየተባባሉ እንዲሁ በፊታቸው ላይ ሸክማቸውን እንኳን ሰው ያነባል፣ እንኳን እግዚአብሔር። ስለዚህ ይሄ በመቃተት የተገለጠው የንግግሩ ይዘት የሴንቴንሱ ኮንስትራክሽን አይደለም፣ ሸክሙ ከውስጥ የሆነ የመንፈስ ቅዱስ ሐሳብ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በዚህ አይነት ሁኔታ በቅዱሳን ውስጥ ይንቀሳቀሳል። እግዚአብሔር የተመሰገነ ይሁን። አንድ እግዚአብሔር ሰው ሩቅ ቦታ ለአገልግሎት ሊሄድ ሲል እባካችሁ ጸልዩልኝ እያለ ለብዙ ሰዎች ደብዳቤ አዳረሰ። በጣም ብዙ ደብዳቤ፣ አደራ አደራ ጸልዩ እያለ። አንድ ቀን ይህን ክፍል ሲያነብ ገረመው። ይህንን ተረድቼ ቢሆን ኖሮ ለመንፈስ ቅዱስ የጉዞዬን አደራ በሰጠሁት በቅዱሳንም ሁሉ ውስጥ በሚጸልየው ጸሎት በታሰብኩ አለ። የጸሎት ርዕስ ባያቀርብም ያስበዋል። እግዚአብሔር የተመሰገነ ይሁን። የጸሎት ርዕስም ባያቀርብ ያስበዋል። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በልሳን ያጸልየናል። በልሳን መጸለይ በጣም ትልቅ ነገር ነው። እኔ በአማርኛ መጸለይ ብዙ በጉባኤ ካልሆነ በስተቀር ብዙ አልችልም። ማይ ኢንታየር ላይፍ በልሳን ነው የምጸልየው። የምጸልያቸው የልሳን ጸሎቶች በባህሪያቸው እንደምጸልየው የጸሎት ኔቸር ሲለዋወጡ አይቻሉ። አብረውኝ ብዙ የኖሩ ሰዎች የጸሎቱን እንኳን ባህሪ እያዩ ከልምድ ብዛት የሚረዱት ነገር እንደነበረ ሁሉ አስታውሳለሁ። እግዚአብሔር ይመስገን። መንፈስ ቅዱስ በውስጣችን አለ የሚለውን ነገር ፕሮግራም ድሪቭን የሆነ የኢንተርቴንመንት ነገር ስላደረግ ነው። መንፈስ ቅዱስን ሰዎች የሚቀሰቅሱት የሚያንኮራኩሩት ለትዕይንትና ለተለያየ ነገር ስለፈለግ ነው። ይሲ ስራ ቦታችን ላይ አንጠብቀው። መኪና ስንነዳ አንጠብቀው። ምን ጠብቀው? መቼ ነው መድረክ ሲኖር ዘማሪ ከቆመ በኋላ መግቢያና አለ አይደለ መውጫ አድርገን ፕሮግራም ተዘጋጅቶ መደንበኛ? ሪሊ እንደዛ አይደለም እኔ የለመድኩት። መንፈስ ቅዱስ በልሳን የሚያጸልያችሁን ቦታ ብታዩ አስደናቂ ነው። አስደናቂ ታሪክ ይሰራል። ትላንት ሳስታውሳት ነበር አንድ ዘመዴ። በጣም የሚገርም ታሪክ ነው። እግዚአብሔር ውድ ወገኖቼ ማያምኑ ሰዎች ቤት እንኳን ሄዳችሁ ሸክም ይሰጣችኋል። እቺ ሴት ብዙ አደጋ ደጋግሞ ደርሶባት ልጠይቃት ሲሄድ በጣም በቃ ተአሳዝናኝ ነው ልቤ ሄድኩት። እቤቷ ልክ ስገባ ይሄ ነው የማልለው በጸሎት ቤት እንኳን የማይመጣ የጸሎት ሸክም ጥም ብዬ ተሞላው። ታለም አልኳት። አቤት አለች። ሳሎን ቤት ብቻዬን መሆን ፈልጋለሁ አልኳት። ግባ ግባ ተስፋለች። በሩን ዘግቼ መጸለይ ጀመርኩ። እንዴት ያለ ሸክም! እንዴት ያለ ጸሎት! እንዴት ያለ ጸሎት! ከዛ ሰውጣ ለኔ ነው እግዚአብሔር ያመጣ አለች። እግዚአብሔር ይመስገን። እኛ ብዙዎቻችን ክርስትና እንደነጋዴ ነው ምን ሰጠው ለሰዎች። ሚባርኩ ሆነ ባርካለው የሚለው የአብርሃም አምላክ እኔና እናንተን ያለም ጨው እንዳረገ እንረሳለን። ጌታና ሆኖ ካልተቀበልክ አልጸልይልም ነው የምንለው። እግዚአብሔር ግን የሥጋ ለባሽ ሁሉ አምላክ ነው። የነነዌ ሕዝብ የቃል ኪዳን ሕዝብ አይሆንም እንዲድን ይፈልጋል። ጉዳቱን ኪሳራውን ያል በታምሩ ያዳናቸው ሁሉ ደቀ መዛሙርቶቹ አልነበሩም። ታምር የተደረገላቸው እግዚአብሔር መንፈስ ስለ ሰዎች ልጆች ሁሉ ያጸልየናል። እግዚአብሔር ይመስገን። ስለ ነገስታት ያጸልየናል። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ለጢሞቴዎስ የሚለውን እንመልከት። ክብር ለእግዚአብሔር ይሁን። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት መከራለሁ ይላል። የጌታ ልጆች እስኪ ጥያቄ ልጠይቃችሁ። ጸጥ ብላችሁ ዝግ ብላችሁ ጸጥና ዝግ ብለን እንድንኖር እግዚአብሔርን በመምሰል አይደለም የሚናገሩ እዚህ ላይ የሚናገሩን ተመልከቱ። እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። እስኪ እንደዚህ ያለ ኖሮ የምትፈልጉ እንደዚህ ያለ ኖሮ ለመኖር የጸሎት ርስ ምንድነው የምታቀርቡት? እንዲባርከን ዙሪያችንን ጌታ ዘበኛው ነው እንዲቆም መላእክቶች በግራና በቀኝ ሰይፍ ይዘው እንዲቆሙልን አይደለም አጠገባችን የሚወጣው ሁሉ በኢየሱስ ስም ይያለን ነዚህን ዓለማውያንም አጠር አርጎ እንዲዘጋልን ጌታ ይመስገን። ምቀኛውን ሸረኛውን እንዲነቅልልን አይደለም በጌታ በኢየሱስ ስም እንደዚህ ነው መንጸልየው። ብዙ ክርስቲያኖች የሟርተኛ ጸሎት ነው የሚጸልዩት። የሟርት ጸሎት ነው የሚጸልዩት። የምልጃ ጸሎት አይጸልዩ። እና መንቀል መትከል ሰዎችን ሁሉ አላን በጌታ በኢየሱስ ስም እናጥመለምላቸዋለን። እኛን ካልሰሙንማ እንደዛ ነው። አንዳንዶች ትዳር ሲፈልጉ ያንተ የኔና አለችው አንዷን ምን ሆነ ታመምክ እንደሰለው እንደ ጠቃት ደረሰብኝ አለ። እና ይሁንም እንደ የመጣች አንዶ በቃ ጌታ ገና አጥመለምልሃል ገና እንትን እንደ በጸሎት ነጠቃ ባልታረገው ፈለገች። አያችሁት እንደዚህ የሚያሟርቱ ሰዎች አሉ። ምን አይነት ጉድ ነው! እንኳን አላገባ እንደዚህ ያለችው እንደ ወጣለት ጋለበበት ነው ለፈረስ ባልታረገው እንዴት ባል ይሆናል? በቆሎ እንኳን ተገርቶ ነው ላው ላይ ምን ከመጣው አይ በትሉ አፈናጥሮ ነው የሚጠላችሁ። ክርስቲያን መጸለይ ያለበት ጸሎት እንደዚህ አይደለም። እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት ምን አረጋለሁ? ከሁሉ በፊት ምን አረጋለሁ? እመክራለሁ። ክብር ለእግዚአብሔር ይሁን። ምን አይነት ጸሎቶች እንደሆኑ ተመልከቱ። በሙሉ ያቸው ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ። እኛ መስራ ቤታችን ስላሉት ሰዎች ስለምቀኝነታቸው ነው ቤት መተምናው። አቤት ክፋት እግዚአብሔር ይንቀልልኝ። አንድ ሴት አለች በተለይ አንድ ሰው ያለ በተለይ አንድ የሆኑ ሰዎች አለ እግዚአብሔር ይንቀልልኝ። እነዚህን ሰዎች ብቻ እኔ እንደው የገሰጽኩ ነው የሚሄደው ሁልጊዜ ሁልጊዜ በቃ እንደዚህ። እንዴት ነው እኛ እንዴት ጸጥ ብለን መኖር እንችላለን? እንደውም ጸሎታችን ሁከት እየፈጠረ ነው ራሱ አይደል? ጸጥ የሚያደርግ ነገር እንዴት ይመጣል? እኔ እግዚአብሔር በዚህ አስተማረኝ። ቦምባርዶችን ሁልጊዜ ያስቸግሩን ነበር እኛ ሰፈር። እግዚአብሔር ንቀል በኢየሱስ ክርስቶስ ስም የቦምባርድ መንፈስ። ምክንያቱም በድንጋይ ሲወራወሩ ጠብ ሲፈጠር መከራ በቃ በሙሉ ስገዝዝ ነው ሙለው እነሱ እያየሉ የበረቱ መጡ። መጨረሻ ላይ እግዚአብሔር ለነዚህ ልጆች አንድ ቀን ስማልድ አንድ ቀን ስለምን አንድም ቀን ስለነሱ በጎ ነገር ስጸልይ እንዳላይ አላየሁ። በእውነት በእግዚአብሔር ፊት እየለመንኩ መጸለይ ጀመርኩ። በእውነት ነው መነግራችሁ። አንድ ቀን ታፍሰው እንዳለ ወደ ጅማ ነው ወደ ተወሰዷቸው የሆነ አብዮቱ ትልቅ ባህል አለ ተብሎ እንደን ገስዋት ከዛ ሲመለሱ ያዛ የቦምባርድ መሪ የሆነው ልጅ ሰላማዊ ሰው ሆኖ መጣ። ሲመለስ አሁን ጌታን ተቀብሏል አሉ ኬንያ እግዚአብሔር ይመስገን። እኔ ግቢ ውስጥ ያለ ልጅ ነው በጣም በጣም ኃይለኛ ልጅ ደሞ ስሙ ተስፋዬ ነው ተስፋዬ ጫሮ ይባላል። የሚቀርማችሁ መጸለይ ስንጀምር ነገሮች ይለወጣሉ። እንዱ በጌታ እስቲ ፊት ልጠይቃችሁ ስንቶቻችሁ ላለቆቻችሁ ትጸልያላችሁ? ስንቶቻችሁ አብሯችሁ ላሉ ሰራተኞች እንዴት ስንቶቻችሁ ጸልያላችሁ? ከመትሰሩበት ቦታ ሰላምን እንዴት ምን ዘርታችሁ ነው ሰላምን መብታችሁ ሆኖ የምታገኙት? ከታ መጥታላችሁ አይ ጌታ ጋሻ ጃግሬ ሆኖ እኔ ስሙን እየጠራው ስለምጸልይ እሱ ነው ጋ ስላል እንዳትነኳት ይያለ እንዲኖር ነው? መስራ ቤቱ እንዴት ፋንክሽን ያረጋል? እግዚአብሔር የኛ ዘራፍ ይያለ የሚኖርልን ከሆነ አያችሁት የጸሎት ህይወታችን ትክክል አይደለም። ክርስቲያኖች የቀማኛ ጸሎት ነው ምንጸልየው፣ የሟርተኛ ጸሎት ነው ምንጸልየው። ልመናችን ጸሎታችን ምልጃችን ለሰዎች መሆን አለበት። እውነቴን ነው መናገራችሁ የምትጸልዩላቸው ሰዎች ይወዷቸዋል። የምትጸልዩላቸው ሰዎች በጣም ይወዷቸዋል። እንዴት እንደሚወዷችሁ ነግራችኋል። ደሞ ያቃሉ ሚገርማችሁ there is an amazing connection mysterious one connection እግዚአብሔር ይመስገን። ለምቀኝነት መዳኒቱ ለሌላ ሰው በጎ እንዲሆን መጸለይ ነው። መልካም ሲሆንለት ሃሌሉያ ነው እንጂ ምትሉት ከታ መጣጥሉ አይደል? ወያችሁት ባህሪያችንን ሁሉ ሼፕ ያደርግልናል ጸሎት። እግዚአብሔር የተመሰገነው ያምላካችን እግዚአብሔር ለቅዱሳን ብቻ አይደለም ይገደው። ስለ ራይ ስንማር ስለ መጨረሻው ዘመን ስንማር ከተማር ነው ጋራ ላይ ያዘላችሁ ሐሰተኛው ክርስቶስ እንዳይገለጥ የሚከለክለው አለ የሚለውን ብዙ እግዚአብሔር ሰዎች የሚያምኑት በቤተ ክርስቲያን ውስጥ ያደረው እግዚአብሔር መንፈስ ነው። ዛሬ ክፋትን አቅቦ የሚይዘው የሚታገለው ኃይል ቅዱሳን የሚጸልዩት ጸሎት ነው። እግዚአብሔር ለቅዱሳኑ የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ ቤተ ክርስቲያን የርሱ ሙላቱ እንድትሆን ለቤተ ክርስቲያን የተሰጠ ስለሆነ ከሞት ሲነሳ ለቤተ ክርስቲያን ሰጠው ስለሚል ለቤተ ክርስቲያን የተሰጠው ጌታ ከሁሉ በላይ ራስ እንዲሆን ሆኖ የተሰጠ ስለሆነ ቤተ ክርስቲያን የገሃነም ደጆች ሊቋቋሟት እንዳይችሉ ሆኖ ጌታ ስለሆነ ኢየሱስ ብዙ ሪሶርስ አላት ቤተ ክርስቲያን። እንደ ቤተ ክርስቲያን ለዚህ ዓለም ሶሉሽን የለም። ክብር ለእግዚአብሔር ይሁን። እኔ በእውነት በጌታ ፊት ልንገራችሁ እኛ ክርስቲያኖች ጉልበታችንን አጥፈን በእግዚአብሔር ፊት ብንጸልይ በዚህ ምድር ላይ ባለንበት ምድር ላይ በዓለም ላይ ኢምፓክት መፍጠር እንችላለን። የአገልጋዮች የሚኒስትሪ ራእይ አይደለም ኢምፓክት የሚፈጥረው፣ ጸሎት ነው ኢምፓክት የሚፈጥረው። የጸጋ ዙፋኑ ፊት ቀርበን ብንለምን እግዚአብሔርን ብንጠይቅ ብዙ ሰዎች የመጎብኘት ወራትን በሲዝን ያውታል። አይደለም አይደለም እኔንን ብዙ ዘመን ልክ አይደለም ይያልኩ እግዚአብሔር ሲጎበኘን ኢትዮጵያን ሲጎበኝ እኔ እንደዛ ያለ ነገር አላም ነው። ኢትዮጵያን ሲጎበኝም ቢባል ሪቫይቫል ለኢትዮጵያ ብቻ አይደለም ለዓለም ሁሉ የተለየ ሪቫይቫል ሊሆን ይችላል በጠቅላላው። እሱም እግዚአብሔር እንዳሰራሩ ነው የሚያረጋው። እኛ ኢትዮጵያውያኖች በጣም ሮንግ የሆነ ኮንሰፕት አለን። እኛ ኢየሩሳሌም ሻሸመኔ ነው ማለት ነው ቀረን። እንዲህ ብለው የጻፉ ሰው አሉ። በነገራችን ላይ የዓለም ሁሉ መፋጃ ኢትዮጵያኖች ብለው የሚያምኑ ሰዎች አሉ። በፍጹም እንደውም የሰላም ሀገር እንዳትሆን እንፍራ፣ እግዚአብሔር ከዚህ ይጠብቃት። እውነቴን ነው የምነግራችሁ የክርስትና ታሪካችን እንዳይበላሽ እንፍራ ከዚህ ይልቅ። ስለዚህ ቤተክርስቲያን ትልቁ ተልኳ ሸክሟ በእግዚአብሔር ፊት ምትጸልይ የቤተ መቅደሱን መጋረጃ የተረተረልን ወደ እግዚአብሔር መግባትን በደሙ ያስገኘልን ጌታ የከፈተው አዲሱና ሕያው መንገድ ክፍት ነው ክፍት ነው። ክብር ለእግዚአብሔር ይሁን። በሲዝን አይደለም የሚከፈትና የሚዘጋው፣ በክርስቶስ ደም ተመርቋል። የጸጋው ዙፋን ሆኗል የእግዚአብሔር ዙፋን። ምን ጊዜም ወደዛ ዙፋን ቀርበን የሚረዳንን ጸጋ ምህረት ለመቀበል እግዚአብሔር ዝግጁ ነው። ክብር ለእግዚአብሔር ይሁን። ስለዚህ የተለየ ነገር እስኪመጣ አልጠብቅም። ወደ አምላኬ ፊት ቀርቤ ፊት ነስቶኝ እግዚአብሔር አልመለስም። እግዚአብሔር ስም የተባረከ ይሁን። ቤተክርስቲያን አንደርግራውንድ ስትገባ የምትጎበኝበትን ዘመን የጠበቁ አገልጋዮች ነበሩ፣ ቤታቸውን ሁሉ ለአገልግሎት የዘጉ። በዚያን ጊዜ እግዚአብሔር እንደ እሳት እያቀጣጠለን ገና ታናናሾች በነበርንበት ጊዜ አስፈሪ በሆኑ ቦታዎች እግዚአብሔርን እያገለገልን የሚያስደንቅ ታሪክ አይተናል። ከስንት ካድሬዎች ጋር፣ ከስንት ካህዲዎች ጋር እግዚአብሔር ሲፋለም በስሙ ኃይልና ስልጣን የብርታት ስራ ሲሰራ አይተናል። ክብር ለእግዚአብሔር ይሁን። ተጎበኘች የተባለበት ጊዜ ለተሸቀጠ ወንጌል ነው አልፋ የተሰጠችው። ለሐሰተኛ ራእዮችና ነቢያቶች ነው አልፋ የተሰጠችው። ለነጋዴ ወንጌል ነው አልፋ የተሰጠችው። የቤተ ክርስቲያን ወዘኗ፣ ጣዕሟ በመከራ ዘመን ባገለገለችበት ጊዜ የነበረው ውበት የለም። አሁን ለብዙዎች የዱሮ ታሪክ ነው፣ የሐዋርያት ዘመን ሆኗል። ኢየሱስ ግን ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ሕይወታችንን ለጸሎት ልናስተካክል ይገባናል። እግዚአብሔር እንዲሰራ በውስጣችን በኃይል እንዲመጣ ጌታ የፈረሱ የተበላሹ ይሄ እንዴት ይታደሳል የምንለው ነገር ቢኖር ጌታ ሁሉ ይቻለዋል። የሞቱትን ሕያዋን ሊያደርግ እንደሚችል የሚታመነው ጌታ የቤተ ክርስቲያን ራስ ነው። ክብር ለእግዚአብሔር ይሁን። የጌታን ስም የሚጠራ ሁሉ ይድናል። እግዚአብሔር ስም የተባረከ ይሁን። ስለዚህ በቤተ ክርስቲያን፣ በግል ሕይወታችሁ፣ በሌሎች ሰዎች ሕይወት፣ በአገር ደረጃ ለምናየው ነገር ሁሉ የሐሰተኛውን ክርስቶስ መንፈስ፣ የክህደትን መንፈስ፣ ጸረ ክርስቶስ የሆነውን ኃይል ሁሉ የሚገታ የሚከለክል ኃይል ያለው ቤተ ክርስቲያን ውስጥ ነው። ክብር ለእግዚአብሔር ይሁን። ስለዚህ እኛ በብዙ ኃይልና ብርታት በእግዚአብሔር ፊት መቆም እንችላለን። እግዚአብሔር የተመሰገነ ይሁን። እኔ በጣም ቻሌንጅ የማረጋችሁ ነገር አለ። ሁላችንም አንድ ቦታ መተን መጸለይ አንችልም፣ ከቦታችን ስፋትና ከርቀት የተነሳ በያላችሁ ብት ሁለትም ሶስትም ሆናችሁ የጸሎት ጊዜ በሳምንት ውስጥ ሁለት ሶስት የጸሎት ጊዜ መጀመር አለበት። እዚህ መተን ፕሮግራም አድርገን ለመምጣት ብዙዎቻችሁ አትችሉም። ነገር ግን ሁለትም ሶስትም ሆናችሁ መጸለይ አለባችሁ። ሬጉላር የጸሎት ጊዜ እንኳን ባይኖር ማድረግ ያለብን ነገር እንደ ውስጥ አንድ ቀን እንገናኝ እየተባባላችሁ አንድ ሰዓት እንጸልይ፣ ሁለት ሰዓት እንጸልይ፣ እስኪ እንጸልይ፣ እንጸልይ የሚል ቋንቋ ከአንደበታችሁ ይውጣ። ስልክ ላይ ጆሮአችን እስኪግል ድረስ ወሬ ከምናወራ፣ ተገናኝተን የባጡን የቋጡን ከምንቀባጠር እስኪ እንጸልይ መባባልን እናምጣ። ዩል ሲ ቼንጅ እግዚአብሔር ሲያመጣ ታያላችሁ። ክብር ለእግዚአብሔር ይሁን። እረፍት አላችሁ? የእረፍት ጊዜያችሁ ላይ አስራት አውጡለት እስቲ። እከሊት እረፍታችን እናቀናጅ፣ እከሌ እረፍታችን እናቀናጅና አንድ ሰዓት ሁለት ሰዓት ተገናኝተን እንጸልይ። ቤታችሁን ለጸሎት አመቻቹት። ስልካችሁ ይቀደስ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይህ ትምህርት የጌታን መምጣት የምትፈልጉ ከሆነ ኢየሱስ ክርስቶስ በክብር እንዲወስዳችሁ ከፈለጋችሁ አንዱ ልናደርገው የሚገባ ነገር ጸሎት ነው። ስንጸልይ እግዚአብሔር መስራት ይጀምራል። እግዚአብሔር የተመሰገነ ይሁን። ጸሎት የእግዚአብሔር መጎብኘት ምልክት፣ አይነተኛ ምልክት ነው። አይነተኛ ምልክት ነው። ስለዚህ ስትገናኙ ሁልጊዜ እንግዲህ ለውጥ ከመጣ ይሄን እግዚአብሔር መከረኝ ተናገረኝ የምትሉ ከሆነ ይሄ እግዚአብሔር ዛሬ መከረኝ ተናገረኝ የምትሉ ከሆነ በየሳምንቱ ቢያንስ እስኪ የምንጸልይበት ጊዜ ኑር ከወገኖች ጋር አካባቢያችሁ ሎኬሽን እኛ ቤት መምጣት ትችላላችሁ። ሐሙስ የጸሎት የጠዋት ፕሮግራም ጀምረናል። ክብር ለእግዚአብሔር ይሁን። ዋይ ዶንት ዩ ካም ጊዜ ካላችሁ። እንደው ሩቅ ነው ምናምን ነው ወሬ ለማውራት ስንት ማይል ሄደለ እንዴ? ሰው ስንትና ስንት ማይል ሄደለም እንዴ? ዋይ ኖት ፎር ጂሰስ ሃሌሉያ። ዋይ ኖት? እግዚአብሔር ይመስገን። ለጸሎት ጊዜያችሁ ሁሉ ዴዲኬትድ እንዲሆን ያስፈልጋል። እግዚአብሔር እንድናደርግ ይርዳን። እንጸልይ። ኦ ክብር ለእግዚአብሔር ይሁን። ቅድም እንዳልኳችሁ በጌታ ስም እለምናችኋለሁ በሕይወታችሁ እግዚአብሔር እንዲጎበኛችሁ እኔ ፊት እንድትቆሙ ነው አልፈልግም። እኔ ምንም ለማናችሁም ላመጣም ይችላልበት እኔ አቅም የለኝም። ወገኖቼ እኔ ማንንም አይደለሁም። ግን በጌታ ስም ለምናችሁ ራሳችሁን ዝቅ አድርጋችሁ ዛሬ በመጣልኝ መልእክት እኔ እጃችሁን እንድታወጡ ማናችሁንም አልፈልግም። ጌታ ሆይ እኔ ህይወቴን ላስተካክል የተናገርከኝን የነካኸውን ያየኸውን ያላማረውን የማፍርበትን ያስደነገጠኝን ነገር አይቻለሁ። አንሳልኝ አትለፈኝ። ዛሬ ምክርን ሰምቼ ቃልህን ሰምተው አስተውለው ፊትህን እንደፈለጉ ጌታ ሆይ ማቅ ልለብስ የሚገባኝ ነገር ነው አስወግድልኝ። ሐፍረትን አስወግድልኝ። ፊቴን የሚያጨማድደውን አስወግድልኝ። ጌታ ሆይ እንዳገለግልህ ለቅዱሱ መንፈስ የተመቸ ነገር እንዲኖረኝ ብለን እንጠይቀው። ደግሞም እለምናችኋለሁ በጌታ ስም ይሄ ስለመጨረሻ ዘመን የምንማረው ትምህርት ብቻ አይሁን። እስኪ ጸሎታችሁን ይቀየር። እስኪ የጸሎት ግሩፖች ሁለትም ሶስትም ሆናችሁ እስኪ ተገናኙ። እስኪ ቤታችሁን ለጸሎት አድርጉት። ተጠራሩ። ከዚህ ቤተ ክርስቲያን ውጭም እንኳን ቢሆኑ ቅዱሳንን እከሊት እከሌ የምትሏቸው እህቶች ወንድሞች ካሏችሁ ተገናኙና ጸልዩ። እንጸልይ እስቲ በሉ። ጸሎት በጣም የሚገርም ነገር ነው። እግዚአብሔር ይሄን እንድናረግ ይርዳን። አምላኬ እግዚአብሔር በጌታ በኢየሱስ ስም እለምናለሁ ለመንፈስ ቅዱስ ባልተመቸንበት ባንደበታችን ባኗኗራችን ባስተሳሰባችን ጌታ ሆይ ልክ እንዳልሆነ የምታየውን ሁሉ ይቅር በለን። በጌታ በኢየሱስ ክርስቶስ ደም ጠበን። ከሞተ ሥራ ህሊናችንን አጽዳልን። ለቅዱሱ መንፈስ የሚመች ቅን ልብን ስጠን። እግዚአብሔር ሆይ በጎ ህሊና ስጠን። ከሳሽ የሆነ ክፉ ህሊና ከኛ ይራቅ። የእህቶችን የወንድሞችን ጌታ ሆይ የህዝብህን ገበና ጌታ ሆይ የሚያሳጣ የሚጎዳ ጌታ ሆይ የሚያጎሳቁል ነገር አይኑረን። ጌታ ሆይ ተግሳጽህ ምክርህ ይድረስልን። ጌታ ሆይ በጌታ በኢየሱስ ስም እንለምንሃለን። እውነተኛ የሆነ ኮሚትመንት ስጠን። ጌታ ሆይ ቤታችን ጸሎት የሚካሄድበት ቤት አድርገው። ሰዎች መጥተው ቤታችን ወሬ አውርተው አይሂዱ። ጌታ ሆይ ተንበርክከው ስምህን ጠርተው አንተን ፈርተው አክብረው አምልከው አመስግነው ይሂዱ። ጌታ ሆይ ቤታችን የጸሎት ቤት ይሁን። ቤታችንን ቀይርልን። ስልካችንን ቀይረው። ስልካችንን ቀድስልን። እግዚአብሔር ሆይ በጌታ በኢየሱስ ስም እንለምንሃለን። ለመንፈስ ቅዱስ የተመቸ ህይወትን ስጠን። ይህን ስለምታረግ ክብር ላንተ ይሁን። ስምህ ይባረክ። አምላኬ እግዚአብሔር ሆይ ህዝብህን ጌታ ሆይ ልቤን ፊቴን ወደ እግዚአብሔር አቀናሁ እንዳለ እንደ እግዚአብሔር ሰው እንደ ዳንኤል የኔና የወገኖቼ ልብ ወደ አንተ ይቅና። ጌታ ሆይ ወደ አንተ ይቅና። የምንበረከክ ፊትህን የምንሻ የምንጠማ የምንራብህ አድርገን። ኦ እግዚአብሔር ሆይ መንፈስ ቅዱስ በሚሰራው ሥራ ቢዚ መሆን እንዴት መታደል ነው። ጌታ ሆይ እንዴት ያለ መታደል ነው። ብድራቱ ከዚህ ምድር ያለፈ ነው። ጌታ ሆይ ይሄ ተሰጥቶን እንዳልተሰጠን ከመሆን አድነን። እግዚአብሔር ሆይ በእውነት ይቅር በለን። የድራማ ጸሎተኞችን መሆን አስቀርልን። የቲያትር ሕይወትን አስቀርልን። ሃሌሉያ። ቅዱሱ መንፈስህ ልክ እንዳልሆነ ያየውን ነገር ሁሉ ግንጥልጥሉን አውጣና ከኛ ጋር አስወግደው። ቤተ ክርስቲያን በኃይል በጉልበት በመንፈስ ቅዱስ ጸጋ በወፍራሙ ዘይት የወዛች ጌታ ሆይ የተባረከች ትሁን። ልጆች በጸጋ የለመለሙ ይሁኑ። እግዚአብሔር ሆይ የሚፈስ የሚገለጥ ጸጋ ይምጣ በቤተ ክርስቲያን። ይሄ ስለሚሆን እናመሰግናለን። ክብር ምስጋና ክብር ምስጋና ለዘላለም እስከ ዘላለም ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።